የካቲት 30 ወይም ደግሞ ማርች 9 በአሜሪካ መዲና ምክር ቤት ውስጥ ኢትዮጵያን አስመልክቶ ሰፊ የምስክርነት ቃል ተሰጥቷል። በዚሁ ኢትዮጵያ ውስጥ ያለውን ችግር አስመልክቶ ድምጽ አልባ ለሆነው የኢትዮጵያ ሕዝብ ድምጽ ከሆኑት ወይም ምስክርነት ከሰጡት መካከል አቶ ዮሴፍ ተፈሪ ይገኛሉ። አቶ ዮሴፍ ተፈሪ በቅድሚያ ለዚህ ቃለ ምልልስ ፈቃደኛ በመሆኑ በፍኖተ ዲሞክራሲ የአፓ ድምጽ አዘጋጆችና አድማጮች ስም ከልብ እናመሰግናለን።
እኔም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
ይህ ዝግጅት ወይም መርሃ ግብር ምን ተብሎ ነው የሚጠራው? በነማንስ ተዘጋጀ?
የተዘጋጀው የአፍሪካን በተለይም ጤናን፣ ሰብአዊ መብት እና እንዲሁም ደግሞ የአጠቃላይ የአሜሪካን መንግስት ከአፍሪካ ህብረተሰብ ጋር የሚያደርገውን ግንኙነት የሚከታተል እና የሚቆጣጠር ዋና ንዑስ ኮሚቴ ነው እና ንዑስ ኮሚቴው የኢትዮጵያ ዴሞክራሲ በአደጋ ላይ ነች ያለች የሚለውን ከሰብአዊ መብት ከፖለቲካ ከሌላም እና በተለይም ደግሞ ይሄ ጊዜ አዋጅ የታወጀበትን ምክንያት አስታኮ እሱን ሁኔታውን በምሁራንና የኢትዮጵያን ጉዳይ በሚከታተሉ ምሁራንና በኢትዮጵያኖች ምስክርነት ለጥያቄና መልስ ሂሪንግ ተጠርተን በዛ ምክንያት ነው እንግዲህ ሁኔታው ተዘጋጀው።
ወደ ሌላው ጥያቄ ከመሄዳችን በፊት ይሄንን ዝግጅት ካዘጋጁትና ከገፉበት አንዱ ሚስተር ክሪስ ስሚዝ ይባላሉ እና ይሄንን ሲባጥሩ ለአድማጮች ቢገልጹልን።
እሳቸው ከዚህ በፊትም ባለፈው አመትም በኢትዮጵያ ውስጥ ያለው ሁኔታ በጣም አስኪ ደረጃ ላይ ደርሷል። አሜሪካን መንግስትም ለዚህ መንግስት ለኢትዮጵያ ላለው መንግስት የሚሰጠው ጽፍን እርዳታ ከሰብአዊ መብት ከፖለቲካ ዲሞክራቲካል ጥያቄዎች ጋር መያያዝ አለበት በሚል ረቂቅ አቅርበው ነበር እና ያን ረቂቅ በተለይም በአሁን ሰዓት በተለይ ይሄ ጊዜ አዋጁ ከታወጀ በኋላና ብዙ እልቂት በሚደረግበት በአሁን ሰዓት በተለይም ደግሞ የታሰሩ ሰዎችን ሞተዋል የሚባሉትን ሰዎችን ሌላም በክፍት የሆነው የጋዜጠኛ ክፍት ነጻነትና የሌሎችም ደግሞ ለፖለቲካው ተቃራኒ ነን የሚሉ ኃይሎችን በሙሉ በማሳደድ ላይ በሚገኝበት በአሁኑ ወቅት ይህ የአሜሪካ እርዳታ ትክክል ነው ወይ? እና ይሄም ደግሞ በኢትዮጵያ ውስጥ ለሚያደርገው ጥቃትና ለሚደረገው ሁሉ ጉዳት አሜሪካስ ተጠሪ ትሆናለች ወይ በሚል አዲስ ዘገባ አርግገው እንደ አዲስ ረቂቅ አርገው እሳቸው ናቸው ያቀረቡት እና አቀራረባቸው በጣም ጠንካራ ነበር። በተለይም ደግሞ የተቃራኒ ኃይሎችን በውስጥም በውጭም ያሉትን ሁሉ ኢትዮጵያ ያለው መንግስት ረበሽተኞች ናቸው በሚል ክስ የሚያቀርበውን እንደ ምሳሌ አድርገው ሲያቀርቡ እንኳንና የኢትዮጵያን ተቃራኒ ኃይሎች ይቅርና እኛ የአሜሪካን መንግስቶችን ይሄንን ጉባኤ ይሄንን ሂሪንግን የምናካሄደው እኔንም ጨምሮ ተሮሪስት ናቸው ብሎ የኢትዮጵያ መንግስት ቢያውጅ ሊደንቀን አይገባም ብሎ ነው ንግግራቸውን የከፈቱት እና አቋማቸው በጣም ጠንካራ ነበር። በተለይም ደግሞ በስቴት ዲፓርትመንት በኩል ባለፈው ሳምንት ቀርቦ የነበረውን በኢትዮጵያ ውስጥ ያለውን የሰብአዊ መብትን በሚመለከት እና የፖለቲካ ሁኔታ በሚመለከት የወጣውን 46 ገጽ ሪፖርት እሱን ሁሉ መሰረት በማድረግ ነው ንግግራቸውን የከፈቱት። በእውነት የተገኘነው ሰዎች በሳቸው አቀራረብ በጣም ተደስተን ነው የጨረስነው ጉባኤው። በአጠቃላይ ቀርበነው የቀረቡት የነበሩት ከኔም ጋር ወንድሞችና እህቶች የቀረቡት የነበሩት በተለይም ደግሞ ከተለያዩ ስቴቶች የመጡ ከአንድ ቦታ ላይ ወጣን የተጣጣን ሳይሆን ከተለያዩ ስቴቶች የመጣን ሰዎች ነበር። አንደኛው በሁለት አይን ነው የምናየው። አንደኛው በተለያዩ እንቅስቃሴዎች ላይ የተገኙ እኔም በሚመለከት የሰብአዊ መብት ተሟጋች ነህ በሚባል ነው ያቀረቡኝ። ሌሎችንም ደግሞ ከኦሮሞ ህብረተሰብ በዚህ ጉዳይ ላይ ብዙ አስተዋጽኦ ያደረጉ ያለውን ግፍና የሚደረገውን ነገር ሁሉ በተከታታይ ሳይሰለቹ የሚሰሩ የነበሩ ሰዎች ከዛ ውስጥ መርጠው ነው። ከዛም ደግሞ በዚህ በወልቃይት አካባቢ ለሚደረገው ፍጅትን በሚመለከት ወንድማችን አቶ ሳሙኤል ተርፌ እሱን ጋብዘውት ነው። በሁለተኛ ደረጃ የቀረበልን አንዱ ትልቁ ቻሌንጅ ምንድን ነበር? ይሄንን ጉዳይ በተለይ የኢትዮጵያን በአሁን ሰዓት ላይ ያለውን ሁኔታ ከሁሉ ካሉት እዛ በኮንግረስ ውስጥ ካሉ 430 ምናምን ተጠሪዎች እነማን ናቸው የኢትዮጵያ በእውነት ምርጥ ወዳጆች የሚባሉት እነማን ናቸው? እነኚህ ሰዎች ይሄ ነገር በኢትዮጵያ ውስጥ እየተከሰተ ዝም ብለን አናይም የሚሉ እንደ ክርስመስ አይነት ከዚህም ከኮሎራዶ የኛ ተጠሪ የሆኑት ማይክ ካፍማን አይነት ሰዎች ነበሩ የቀረቡት። እነዚህ ሰዎች ሲቀርቡ ረቂቁን በአንድ ላይ ተስማምተው ኮስፖንሰር አድርገው ነው ያቀረቡት። ይህ በእነዚህ ተጠሪዎች የተደረገው ረቂቅ በቅርብ የሚያውቋቸውን ሰዎች እንደ ኬስ ኦፍ በኔም በኩል እዚህ ኮሎራዶ ውስጥ ድንገት እንዳጋጣሚ በኋላ ልናሳው ከቻል ትንሽ ላብራራው ይችላለሁ። ግን ማይክ ኮፍመን በሚመረጥበትም ጊዜም ከዛም በፊት የነበረን ግንኙነት ከሱ ጋር የጠበቀ በመሆኑ የኢትዮጵያን ጉዳይ ደግሞ በጣም የተከታተለ በመሆኑ የአርቻን እልቂት ላይ ህብረተሰባችን ተሰብስቦ ባረጉት ንግግር ላይ ይህ መንግስት ህዝቡን እንዲህ የሚገል ህዝብ ምንም መልስ ቢሰጠንም እምናምነው መንግስት አይደለም፣ የሱን መልስ ዝም ብለን አንጠብቅም አንጠይቅምም ቢሰጡንም አንቀበልም። ስለዚህ ይሄንን የሚያጣራ የተባበሩት መንግስታት አጣሪ ኮሚቴ ኢትዮጵያ ውስጥ ሄዶ የሚሰጠንን ሪፖርት ብቻ ነው። ለዚህ ፈቃደኛማ ሆኖ ከሆነ እኔ ራሴ በገዛጄ ረቂቅ አውጥቼ ገንዘብ ወደ ኢትዮጵያ የሚሰጠውን የሚታገድበትን ነገር ፈልጋለሁ ብሎ በዛ በገቡልን ቃል መሰረት ይሄንን አሁን የወጣውን ቢል HR 128 ነው የሚባለው እሱን ሚስተር ክሪስመስ ሲያረቀው በሊቀመንበርነቱ ማይክ ኮፍመንም ለዚህ ተባባሪ በመሆኑ በቀጥታ ተጠሪነት እኔንም በዚህ መንገድ ነው እንግዲህ ግብዣው የደረሰኝ።
እንግዲህ አቶ ዮሴፍ ተፈሪ በወቅቱ በሱ በኩል የተዘገበውን ወይም የተነገረውን በተለያዩ መገናኛ ዘዴዎች ተገልጿል። እስቲ ያቀረቡትን ሙግት ወይም ክርክር ወይም ምስክርነትን በለው በጥቅሉ ለኢትዮጵያ ሕዝብ ለአድማጮቻችን ቢያስረዱልን።
እኔ ምንም የቀረብኩት ቀደም እንደው ነካርጌው ነበር የሰብአዊ መብት ተሟጋች ነው ብለው ነው ያቀረቡኝ። በክርስትና ዓለም ውስጥም በድቁና ማገለገል ሰው ነኝ። በስደተኛው ሲኖዶስ ስር ሆኜ በዚህም ጉዳይ ላይ አሁን ብቻም ሳይሆን ቀደምም በደርግ ጊዜም ቢሆን በተቻለኝ በጠንባክ መሄድ እንግዲህ የሚሰማኝም ባገኝም ባላገኝም መጮሄን አላቋረጥኩም ነበር። ግን አጋጣሚ ይሄን እድል ደሞ በማገኝበት ጊዜ በእውነት እንትኑ ኃላፊነቱ ከባድ ነው፣ ከአቅሜም በላይ ነው። የኢትዮጵያን ህዝብ እንባና ደም እኔ ለመወከል ልሳንም አንደበትም የለኝም እውቀትም የለኝም። ግን የኢትዮጵያ ጥያቄ በአሁን ሰዓት በተለያዩ መንገዶችና ደረጃ እየቀረቡ ናቸው ይገኛሉ። እኔ ያቀረብኩት ሪፖርትና ምስክርነት አንደኛ ብሔርን አይደለም የወከልኩት፣ ሃይማኖትንም አይደለም የወከልኩት፣ ወይም አንድ የፖለቲካንንም አመራርንም ወይም ፓርቲን አይደለም። እኔ በአጠቃላይ በአቅሜ ለመመስከር የፈለግኩት ስለ ኢትዮጵያ ማንነት ነው እና ኢትዮጵያ ደግሞ በአሁን ሰዓት የደረሰችበት ሁኔታ ወደት አቅጣጫ ይወስዳል፣ ከሌሎች ሀገር ካሉባቸው ከወደቁባቸው ከፍተኛ ምስቅልቅር የተመሳሳይ የሆኑ ባህሪ ያላቸውን ሀገሮችን ምሳሌ ሰጥቼ ወደ መደምደሚያው ላይ በዚህ አይነት የምንቀጥል ከሆነ አስጊነቱን ግን አማራጭ ደግሞ እንዳለን፣ ይህ አማራጭ ግን ከምንም ነገር በላይ የጊዜያዊና አንገብጋቢ መሆኑን ነው ያስረዳሁት። እና ይህንን እድል ሳገኝ በመጀመሪያ ተደጋግሞ በአሜሪካን መንግስት አባሎች በተለይ ስቴት ዲፓርትመንት የኮንግሬስም ይሁን ኢቨን እንደው ሚዲያውም ቢሆን ተደጋግሞ የሚነግሩን አንድ ነገር አለ። ይሄም ነገር ምንድን ነው? በአሜሪካን ላይ የሽብርተኞች አደጋ ከደረሰ ወዲህ የአሜሪካን ኢንትረስት ከምንም ነገር በላይ በሃይማኖት ምክንያት በመጣ የቴሮሪስቶች ጥያቄ ማን የኛ አጋር ነው ማን የኛ ጠላት ነው የሚለውን ወስነን አጋር ይሆናሉ ብለን ያመናቸው ሰዎች ምን ኃጢአት ቢሰሩ ምን በደል ቢያደርጉ ከኛ ጋር በዚህ ጉዳይ ላይ የሚተባበሩን እስከሆነ ድረስ የሚሰሩትን ግፍና በደል ለጊዜውም ቢሆን ችለነው ከነሱ ጋር መስራት አለብን ብለው ከሚሉት አገር አንዱ ኢትዮጵያ ናት። ኢትዮጵያን ደጋግመው የአላይ አገንስት ግሎባል ቴሮሪዝም በሚል ርዕስ ተደጋግሞ ይመሰክርላታል፣ ለዚህም መንግስት ይመሰክራሉ። ይሄን በሚመለከት ታሪካችን ምን ይመስላል? ይሄ ከየት የመጣ ባህሪ ነው? እውነት አንድ መንግስት በተለይ ጠመንጃ ይዞ አንድን ብሔረሰብ ወክሎ በግድ ህዝብን ያለ ነጻነት የሚመራ መንግስት እንዲህ አይነቱን የኢትዮጵያን ማንነት ሊወክል ይችላል ወይ ለሚለው ኢትዮጵያ ታሪኳን ባጭሩ ያቀረብኩት ምንድነው? ኢትዮጵያ ማለት በሃይማኖት ተቻችላ አሁን እናንተ ስትወጉ ሳይሆን ከሺህ ዓመታት ጀምሮ ከአይሁድነት ወደ ክርስትና በሰላም የተሸጋገረች ክርስትናን ስትቀበል ደም ያልፈሰሰባት ምድር፣ ከዛም ቀጥሎ ደግሞ እስልምና በሚመጣበት ጊዜ እስልምናን አክብራ ያስተናገደች የተቀበለች ሀገር፣ አንዱ አንዱን ካላጠፋው ብሎ በሌላው ዓለም በተለይም ደግሞ እነዚህ የአንጋፋ ሃይማኖች ከፈለቁባት ከመካከለኛው ምስራቅ አገር አጠገብ ተከባ ኢትዮጵያ ከሁሉም ዓለም ተለይታ የምትታወቀው የምትደነቀው እነዚህ ሶስቱ አንጋፋ የሴሚቲክ ሃይማኖቶች በጋብቻ በዓል አብሮ በማክበር ለድንበር አብሮ በመሞት በሁሉ ነገር ወንድማማችነቱን ይዛ አስጠብቃ የኖረች እስካሁንም ያለች አገር ናት። ይሄ ደግሞ ለሰው ስንል አይደለም ያደረግነው፣ እኛው ራሳችን ከአባቶቻችን በወረስነው ባህሪ መሰረት በሁሉም ቤት የእስላም ወይም የክርስቲያን ቤት ተዛምዶ የሚኖርባት ሀገር ያለች ነች። ይሄ 100 ሚሊዮን ህዝብ እንዲህ አይነት ሰው ያላየው ዓለም ያላየው ታሪክ ይዞ የተቀመጠን ሀገር በላዩ ላይ ዲክቴተር አስቀምጦ የኢትዮጵያን ይሄንን ፍጹም የሆነ የታሪክ ሀብት ሊወክል አይችልም። እንደውም ያበላሽዋል። እንደውም በሰላም የኖረውን ህዝብ ወደ ኤክስትሪሚዝም እንዲሄድ የሚያደርግ መንግስት ነው ያለው። ይሄንን በእውነት ሀብት ነው ብላችሁ ኢትዮጵያን መጠጋት የምትፈልጉ ከሆነ በኢትዮጵያ ውስጥ የዲሞክራቲክ መንግስት የሚቋቋምበትን ነገር እናንተ ማሰብ አለባችሁ። በሃይማኖት እማይለይ፣ በብሔር እማይለይ፣ ትክክለኛ የሆነ ዩኒቨርሳል በዓለም ደረጃ የሚቀበል የዲሞክራቲክ መንግስት ካልመጣ ይህንን ሀብት እናንተ ለዚህ ስንል ነው እነዚህን ሰዎች የምንደግፈው፣ ኃጢአታቸውን እናቅራለን፣ በየአመቱ ሪፖርት እናወጣለን፣ ግን በየአመቱ 1 ቢሊዮን ብር የሚያህል ሀብት ለነሱ ለዚህ ጉዳይ ስለሚተባበሩ ብቻ እንሰጣለን የምትሉትን ነገር በአስቸኳይ ማቆም አለባችሁ። የጠቀማችሁ መስሎ የእንኳን እና የእኛን ኢንትረስት የራሳችሁን ኢንትረስት እየጎዳችሁ ነው እንደ ሎንግ ተርም የሚል እንደ መግቢያ አድርጌ ያቀረብኩት ይሄንን ምስክርነት ነው።
በጣም ጥሩ አቶ ዮሴፍ። ከዚህ እንግዲህ አሁን ከላይ ከተጠቀሰው የኤችአር 128 ከዚህ በፊት በእንደዚሁ ቀርቦ የተለያዩ ኤችአር የተባሉ የቀረቡ ክርክሮች ወይ ምስክርነቶች ነበሩ። ይሄኛው በምን ይለያል? ከዚህስ ምን ይተበቃል ይላሉ?
በጣም ጥሩ ጥያቄ ነው። እንግዲህ በእውነት እንደተባለው በተደጋጋሚ እንዲህ አይነት ጩኸት ተሰምቷል። ረቂቆች ቀርበው እንደውም በ2003 ዓመተ ምህረት ከዛሬ 13 ዓመት በፊት ተመሳሳይ የሆነ ረቂቅ ቀርቦ የኮንግሬስን አልፎ ሴኔት ላይ ከደረሰ በኋላ ሴኔት ውስጥ በአንድ የሴኔተር አባል በኦክላሆማው ሴኔተር ሚስተር አምሆፍ መሰረት ውድቅ እንዲሆን ተደርጓል። እንግዲህ አንድ ይሄንን በአሁን የቀረበውን ኤችአር 128 በሚመለከት ለየት ያሉ ነገሮች አንዳንድ ፍንጮች አሉና እሱን መጥቀስ ፈልጋለሁ። አንደኛ የዚህ ቅድም እኔም የገለጽኩበት የዚህን በረበሽተኞችን ለመከላከል ሲባል የሚደረገው ጭፍን የሆነው የአመለካከት በአሜሪካኖች ዘንድ ጥያቄ የገባበት ወቅት ነው። ከገባ 1-2 ዓመት ሆኖታል። በዚህ ጥያቄ ላይ ኢትዮጵያ የምታደርገው አስተዋጽኦ እውነትስ የእነዚህን ረበሽተኞችን በዛ አካባቢ ለሚገኘው ሆፒንስ አፍሪካ ውስጥ በሚገኙት ሀገራት ውስጥ ፖዚቲቭ የሆነ የሚጠቅም አስተዋጽኦ እያደረገች ነው ወይስ እሷ ራሷ ይሄ መንግስት ሆን ብሎ በተንኮል አንዳንዱን ረብሻና ጸጥታ የሚያደፈርሱ ነገር ራሳቸው ጀምረው ዞሮ ደግሞ እኛንን ይሄንን ልናጠፋላችሁ ብለው የሚሉትን ነገር መምረው ደርሰውበታል። በዛም ላይ ደግሞ በአገሪቷ ላይ የተነሳው አመስ እና እንቢተኛ እነት የህዝቡ በቃኝ ማለት በ2003 ዓመተ ምህረት የዛሬ 13-14 ዓመት አልነበረም። ያሁኑ ግን በይፋ ወጥቷል። በይፋ ከመውጣቱ በላይ ደግሞ የጊዜ አዋጅ አውጀዋል። በነገራችን ላይ በእውነት በቅርብ ሳነጋግራቸው ከነበሩት ኢቭን የኮንግሬስ አባሎች በጣም የገረማቸው ምንድን ነው ይህንን የጊዜ አዋጅ ማወጃቸው በጣም ከፍተኛ ስህተት ሰርተዋል ለራሳቸው እንኳን ጥቅም። ምክንያቱም this is admission ህዝቡ አልቀበልም አልፈልግም ይህንን መንግስት በተመረጠ በአንድ አመት ውስጥ 100% ቮት አገኘው ባለ በአንድ አመት ውስጥ የጊዜ አዋጅ የሚያውጅ መንግስት በአለም ውስጥ የለም። እነዚህ ሁለት ተጻራሪ ናቸው። በአንድ በኩል 100% ቮት የሚያገኝ መንግስትና በሌላው በማግስቱ ደግሞ በ100% ህዝብ ላይ እንደገና ጊዜ አዋጅ የሚያወጅ በታሪክ ታይቶ አይታወቅም። ስለዚህ ይሄ እነዚህ ሁኔታዎች ግንዛቤ ውስጥ ገብተው ያለን ፖሊሲ ምንድን ነው? ከዚህ በፊትም እንዲህ አይነት ረቂቅ ወጥቶ ነበር፣ ግን በልዩ ልዩ ጉዳዮች የተነሳ ምንም ወደፊት አድጋቢ በሆነ መንገድ ሊቆም አልቻለም። በተለይ ወንድሜ እንደምታውቀው የአሜሪካን ፖሊሲ በሁለት መንገድ ነው ውሳኔ የሚሰጠው። ለብዙዎቻችን ግልጽ ላይሆን ይችላል። በስቴት ዲፓርትመንት የሚሰጠው ይህን ዲሞክራሲ ፕሮሞት እናደርግ ሌላም ሌላም ይላሉ። በጸጥታና በመከላከያ በኩል ደግሞ በፔንታጎን እና በኢንተሊጀንስ በኩል ደግሞ የለም እንዲህ አይነት ነገር ስቴት ዲፓርትመንትን ቢፈልግ እኛ ግን ለዚህ ለምናደርገው ታላቅ እንትን ስራ በጣም ጠቃሚ ስለሆነ ብሎ ሁለቱም አካሎች ኮምፒት በሚያደርጉት እና በመጨረሻ ላይ የትኛውን ይሻለናል በሚል ከሁለቱ አንዱ መርጦ በሚያደርጉት ነው የሚወሰነው። ይሄ ስለሆነ ነው እስካሁን እንደዚህ የተንዛዛም ሊመጣ የቻለው እንደሚገባኝ። አሁን ግን በጸጥታም ጉዳይ ላይ ጥያቄ ምልክት ውስጥ ገብቷል። የአሁን ያለው መንግስት ነኝ ባዩ ጥያቄ ውስጥ ስለገባ ሞር ኤንድ ሞር የሪጂናል ሴኩሪቲውንም በሚመለከት ከኢትዮጵያ ውጭ በሌሎች ሀገር በተለይ በኬንያ ላይ ትኩረት እያደረጉ ነው ያሉት። እና በዚህ ወቅት እንዲህ አይነት ረቂቁ በሚመጣበት ጊዜ ማለትም በአገሩ ህዝብ በአጠቃላይ እንቢተኛነት መታወቁ ማስረጃው ፊርማው የጊዜ አዋጅ መታወጁ ነው። ከዚህ በላይ አንድ መንግስት ሊያደርግ ምንም የሚችለው ነገር የለም። ማርሻል ሎ ዲክሌር ካደረገ በኋላ በህዝቡ ላይ ምን ያህል ህዝቡ እምቢ ብሎ አልታዘዝም አልገዛልህም ያለው መንግስት እንደሆነ ማስረጃው ተገኝቷል። በሁለተኛው ደረጃ ደግሞ በዚህ አሁን ቀደም እንዳልኩት መንሻል ድገመውና ጸጥታን በሚመለከት የነሱን ኢንትረስት በሚመለከት ይሄ መንግስት አስተማማኝ ሆኖ አላገኙትም። እነዚህ ኮንዲሽን በ2003 ዓመተ ምህረት ወይም ከዛም በፊት ከዛም በኋላም እንደዚህ ክሪስታላይዝ አድርጎ እነዚህ ሁለት ነገሮች ቀርበው አልተገኙም። አሁን ከምንጊዜውም በላይ ደግሞ በሶስተኛ ደረጃ ለየት የሚያደርገው ምንድነው? በተለይ እነዚህ አሁን ፈርመው ኮስፖንሰር አድርገው ያቀረቡት ሰው ኮንግረስ ፒፕል የሰጡት ራሳቸው የሰጡት ምስክርነት በጣም የተለየ ነው። እኔ ብዙ ጊዜ ተከታታይ ያለሁኝ በእንዲህ አይነት ነገር የካሊፎርኒያው ኮንግረስመን በመጨረሻ ላይ ሲያጠቃልሉት እኔ ሰምቼው ማላቃል ነው የተጠቀሙት። በ40 አመት ውስጥ ከሀገሬ ከወጣው ያሉት ምንድነው? በዚህ በጊዜ አዋጅ በታወጀው አዋጅ ላይ በቪዲዮ ማየው ወታደርና ፖሊስ ከአሜሪካ የተላከ ትጥቅ መሳሪያ ጥይት ይዞ የኢትዮጵያን ህዝብ ለነጻነት የወጣውን ህዝብ ሲረሽን አይቻለሁ። እንዲህ የሚያደርግ ግፈኛን መንግስት ዝም ብለን ገና ለገና ለአገንስት ቴሮሪዝም ይረዳናል ብለን ያ ማለት ደግሞ ሪፖርቱም እንደቀረበው ሌላ መንግስትም ቢመጣ ከህዝቡም ራሱ ጋር ከመናደረገው ግንኙነት ማግኘት አቅቶን አይደለም። ግን እንደዛም ብለን ለምናደረገው ነገር ከፍተኛ ስህተት ሰርተናል። ለዚህ ደግሞ አም ሶሪ ነው ያለንኛ። ሰምተነው ማናቀው እኛም ከመሰከር ነው የበለጠ ነው ይሄ ኮንግረስመን የሰከረው። እና አይቸው ከዚህ በፊትም የነበሩትን ረቂቆችንም አይቻለሁኝ። ግን እንዳሁኑ ሶርት ኦፍ ፈረንጆቹ ይሄ ፐርፌክት ስቶርም የሚለው ሁሉም ነገር የተመቻቸለት የተገጣጠመለት ጊዜ እንዳሁኑ አላየውም። ያ ማለት ይሄ ነገር ተሳካ ማለት አይደለም። ገና ብዙ ስቴፕ አለው። አሁን ነው ኮሚቴ ላይ ነው ያለው። ከዚህ ቀጥሎ ወደ ሙሉ ኮሚቴ ይሄዳል። እሱን የሚያልፍበትን ትንሽ ማስተማመኛ ምልክት ይኖርበታል። እሱም እርግጠኛ አይደለንም፣ ገና ብዙ ትግል ያስፈልገዋል። ከዛ ከሙሉ ኮሚቴ ደግሞ ተላልፎ ወደ ዋናው ፍሎር ዩኤስ ኮንግረስ ፍሎር ላይ ቀርቦ አፕ ኤንድ ዳውን ቮት በአጠቃላይ በቮት እንዲያልፍ ነው ምንጥረው። ከዛ በኋላ እንግዲህ ወደ ሴኔት ነው የሚሄደው። ግን የሚያሳዩት ምልክቶች ሁሉ ሶፋር ይሄን ይመስላልና እንግዲህ ልጅነቱ ይሄ ይመስለኛል። ግን እዚህ ቢፈቀድልኝ አንድ ጥሪ ለኢትዮጵያ ሕዝብ ማድረግ ፈልጋለሁ። በ2003 ዓመተ ምህረት ላይ ሴኔተር ኢምሆፍ ያንን ቢል ቴብል ሲያደርገው ሆልድ ማለት ነው ሆልድ ሲያደርገው በጥቂት ሰዎች በስተቀር ማንም ኢትዮጵያዊ ጥሪ ያለ ሰው አልነበረም። እና ይሄ የሚያሳየው ምንድነው የኛን ድክመት የኛን በዚህ ጉዳይ ላይ ኢትዮጵያውያኖች ስንባል አለመካፈላችን ኢንጌጅድ አለማረጋችን ድክመት ውጤት ነበር። በርግጥ የሰዎች ኦክላሆማ ያለው ያሉ ኢትዮጵያውያኖች ሄደው እሪ ብለው ነበር፣ ግን በቁጥራቸው በጣም አነስተኛ ነበር። ይህን ሰው ደግሞ ቀድሞ የያዙት እነሱ ነበሩ። የሎቢስት ደግሞ የቀጠሯቸው ሎቢስቶች ሁሉ የእሱ የቅርብ ወዳጆች ነበሩ። አሁን በእውነት ትልቁ ጥሪ ለኛ ለኢትዮጵያኖች በተለይም ደግሞ ዜግነት ያለን ኢትዮጵያኖች ዜግነታችንን አገር ምናድንበት መሳሪያ እንዲሆን ነው እኔ ጥሪ ማቀርበው። እና ፖለቲከኞች ይስሩት፣ ቤተክርስቲያኖች ይስሩት፣ የሰው መብት ተሟጋጆች ይስሩት ተብሎ ቤት የሚገባበት ነገር አይደለም። ሀገራችን እየጠፋ ነው፣ ህዝብ እያለቀ ነው። ከዚህ በላይ ምንም ነገር አያደርጉንም። የሚያደርጉትን ነገር አልቋል። ህጻናት ልጆች የሚበሉት አጥተው የከተማ ቆሻሻ ላይ እዛው ተቀብረው እስኪሞቱ ድረስ ከዚህ በላይ ለአንድ ሀገር ሞት የለም። እና በዚህ ሰዓት ይሄን መንግስት የሚሰራው ግፍና እልቂት ለገንዘብ ጥቅም ስለሆነ ይሄንን ገንዘብ ከሚመጣበት ሀገር ከኢትዮጵያም ሆነ ከአውሮፓ ውስጥ የሚቆምበትን ነገር አዘ ሲንግለር አጀንዳ ሌላ ነገር ውስጥ መግባት የለብንም። እና ልክ አፓርታይድም የወደቀው በእንዲህ አይነት መንገድ ነው። ከውጭ የነበረውን የኢኮኖሚ ግንኙነት እነሱ እንደውም እርዳታም የሚፈልጉ ሰዎች አልነበሩም። ከኛ የበለጠ ሺህ ጊዜ የበለጸጉ ሲስተም ነበሩ። ነገር ግን የዓለም ህዝብ ኤምባርጎ ስላደረገባቸው የነበሩት ኩባንያዎች ሁሉ እየተዘጉ ካልተዘጉ ደግሞ ሰው ሸቀጣቸውን እንዳይገዛ ቦይኮት እየተደረገ በመጨረሻ ላይ ምንም ምርጫ አልነበራቸውም። አሁን የምናየውን ሲስተም የሚመጣበትን መንገድ እንዳማራጭ ወስደው ሄደዋል። ኢትዮጵያም የሚያስፈልጋት ይሄን ነውና ይሄን ለማድረግ ግን እኛ ኢትዮጵያኖች ከሎካል በአምሳ ስቴት የምንገኝ ኢትዮጵያኖች በየአካባቢያችን ያሉትን የኮንግረስ ፒፕል እና የሴኔተሮችን ሎቢ የማድረግ የመተዋወቅ በወዳጅነት በመፍጠር ከነሱ ጋር ግንኙነት ማድረግ እና ካምፔን ማድረግ ይገባናል። ይሄንን የምናደርግ ከሆነ አይ ቲንክ ዌር ኦን ቱ ሳምቲንግ አይ ቲንክ ብዙ ኢንዲኬሽኖች አሉ። ቅድም ያነሳዋቸው የኛ ኢትዮጵያኖች ሆ ብለን የምንነሳ ከሆነ ከዛ ጉዳዮች ከተጣምሮ አንድ ትንሽ ውጤት መልካም ውጤት ያስገኛል ብዬ ተስፋ አደርጋለሁ።
አቶ ዮሴፍ በጣም አመሰግናለሁ። ቀጣዩ ጥያቄ እርሶም ከላይ እንደገለጹት በአሁን ሰዓት የዲፕሎማሲው ስራ እየተካሄደ በሚታረቅበት ጊዜ ወያኔ ከሚያገኘው የመንግስት ድጋፍ የአሜሪካ መንግስት ድጋፍ በተጨማሪ ከህፃናት አፍ እየቀማ ህፃናትን በረሃብ እየጨረሰ ወደ ማዶ ወደ ባህር ማዶ እያሻገረ የሚሸጠው ሸቀጥ አለ። እሱም ከላይ ስለ ደቡብ አፍሪካ ገልጸዋል። ህዝቡ ካደረገው ተጋድሎ አንዱ የእቀባ ወይም የማዕቀብ ጉዳይ ነበር። በዚህ ላይ ከኛስ ምን ይጠበቃል?
በእውነት ነው የምለው ይሄ መንግስት ከምንም ነገር እንግዲህ መንግስት ልበለው ምን እንግዲህ ሌላ ቋቋ አለምና ሀገር መራለው ብሎ ስለቆመ ከምንም እኔም እዛም የኮንግረስ ሪፖርት ላይ የሰጠሁት ምንም የመንግስትነት ባህሪ የለውም፣ የሀገር ፍቅር የሌለው፣ የወገን ፍቅር የሌለው የሚሰራው ነገር ሁሉ ንግድንና ሸቀጥን በሚመለከት ነው እና ባህሪው ሁሉ አንደርግራውንድ ክሪሚናል ኢንተርፕራይዝ ይመስላል ብዬ ነው እዛ ኮንግረስ ላይ ቴስቲሞኒ የሰጠሁት። ይህም ማለት ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ደግሞ አንደኛ ኢሊሲትሊ የኢትዮጵያን ሀብት ወደ ውጭ ከ30 ቢሊዮን ብር በላይ በአፍሪካን ዩኒየን እና በተባበሩት መንግስታት የኢኮኖሚክ ኮሚሽን የወጣ ሪፖርት ባለፈው አመት 30 ቢሊዮን ብር ከአሜሪካን ሀገር ሲገባ ለኢትዮጵያ እነሱ ስልጣን ከያዙ ጊዜ ጀምሮ ያው 30 ቢሊዮን ብር ደግሞ ኢሊሲትሊ ከኢትዮጵያ ወጥቷል። ወጥቶ በየአለሙ ሾፒንግ ሴንተር ይገዛሉ፣ ሌላም ንግዶች ያቋቁማሉ። እንግዲህ እንትን በሁለት ነገር ነው የምናየው። Unlike South Africa ምጽዋተኛ መንግስት አልነበረችም በዛ ሰዓት። እንደውም ካለም ኢኮኖሚ አምስተኛ ትልቋ ከጣሊያን ሁሉ ትበልጥ ነበር በጊዜው። እርዳታ አይፈልጉም ነበር። ስለዚህ ካምፔን ይደረግ የነበረው በዛ ሰዓት መንግስት ለነሱ የሚሰጠው እርዳታ አቁሙም ብለን አልነበረም የምንጠይቀው። ምክንያቱም እርዳታ ስላልነበር የነበረው ግን የኢኮኖሚክ ግንኙነት ነበር። እዛ ኢኮኖሚክ ግንኙነት ላይ አንደኛ በኢንቨስትመንት በኩል ፕራይቬት ኢንቨስትመንት በኩል ከዳይቨስት መደረግ አለበት። በተለይ የተጀመረው ተማር ቤት ውስጥ ነው እና ከተማር ቤት ጀምሮ ኢንዳውመንት ላይ ዩኒቨርሲቲ ኢንዳውመንት ከሳውዝ አፍሪካ ጋር የሚደረግ ኢንቨስትመንት ማቋረጥ አለባችሁ ተብሎ የተጀመረው ወደ ንግድ መጣ። እሱ ካለቀ በኋላ ወደ ንግድ መጣ። ንግድ ላይ በተለይ ሸቀጥ ያለው እንደ ፔፕሲ ኮላ አይነት እንደ ኮካ ኮላ ታርጌት እነዚህ ትላልቅ ኩባንያዎች አለም አቀፍ የሆኑ ካምፓኒዎች ትልቅ ፕሬሸር ተደርጎባቸው እነዚህን ንግዶቹን እንዲያቆሙ አራቆሙ የሚሉትን ግን ቦይኮት የሚደረጉበትን ነገር ነበር የተፈለገው። similarly ከነዚህ ሰዎች ጋር ግንኙነት ያለው የታወቀ ሸቀጥ እና ንግድ በባንክም ይበለው በኢንሹራንስ በለው በሸቀጣ ሸቀጥም ይባል ሊስት እንዲወጣልን ነው የምንፈልገው። አንድ ክሊሪንግ ሃውስ ያስፈልገናል። ለኛው ለኢትዮጵያኖች በተለይ እኛው ራሳችን ገንዘባችንን አውጥተን ምን ገዛቸው እቃዎችና አገልግሎቶች ካሉ ምን ምን እንደሆኑ ብናውቃቸውና በነዛ ላይ አቀበት የሚደረግበት ነገር። ሌላው ግን በተለይም ደግሞ በ50 ስቴት ውስጥ ከነዚህ ሰዎች ጋር ንክክና ንግድ ያላቸው ሰዎች በደም ተዘርዝረው እንዲታወቁና የሚያወጡትን ኢንቨስትመንትና የኢኮኖሚክ እንቅስቃሴ የመከታተል እያንዳንዱ የኢትዮጵያዊ ኃላፊነት ነው። እና በኔ ግምት ምንድነው አሁን በተለይ እነሱም የሚፈልጓት ነገር ትልቁ ነገር እቺን ከውጭ የምትገኝን ገንዘብ የማግኘት ነው። ማይንድ ዩ ቀጥታ ዳይሬክት የሆነ በጀተሪ አሲስተንት ያገኛል። ሊትራሊ where they write them in the check that goes into their general budget and እሱ ባስቸኳይ የሚቆምበት ለረሃብ እና ለችግር ተብሎ በጣም ኢሰንሻል ለሆኑ ነገሮች ይወጣሉ የሚባሉት ነገር እኛ ምንለው ምንድነው ችግሩ እንዳለ ነው። ይሄ ችግር ግን የመጣው ዲሞክራሲ ከማጣት ነው። ግን እንደዛም ሆኖ ህፃናቶች ይሞቱ አንልም። እርዳታው ግን የሚሄድ ከሆነ በእነሱ በኩል ማለፍ የለበትም። በወርልድ ፉድ ፕሮግራም አለ የዩናይትድ ኔሽን ኢንስቲትዩሽን እንት ጥንካሬም አላቸው። በቀላሉ ሊገፉ ማኒፕሌት ሊደረጉ አይችሉም። ስለዚህ በአሜሪካ የሚሰጠውን እርዳታ ለሂማኒታሪያን የሚሰጠውን እርዳታ በእንደነዚህ አይነት ኢንስቲትዩሽን ቻናል ማድረግ አለበት ብለን ነው እንግዲህ አሁን የምንጮኸው። ምክንያቱም the biggest capital flow ወደ ኢትዮጵያ ከመንግስት ወደ ኢትዮጵያ የሚገባው ነው የሚበልጠው ከኢንዲቪጁዋል ከሚገባው። እርግጥ እኛው በተሰበች ያሉን የመሳሰሉት የሚኖሩት እና በህይወት የሚቆዩት ከዚሁ ከሚላክላቸው እንደሆነ እናውቃለን። እነኚህ ሰዎች ግን አክሰስ ያላቸውና የኢትዮጵያን ሀብት እንደው በጠራራ ፀሐይ የሚዘርፉት ከመንግስት የሚመጣና በውጭ አስመጭና ላኪ በሚል እንትን ኢንተርፕራይዝ በዛ ነው ይሄንን ሁሉ ገንዘብ ወደ ኢትዮጵያ ኢሊሲትሊ የሚያሰጡት። ይሄ ሪፖርት በዩናይትድ ኔሽን ኦሬዲ የቀረበ ነው። እኔም ብዙም ማብራራት ማስፈልግኝም። ስለዚህ እንግዲህ ወንድሜ እንዳልከው አሁን ያለብን ዋናው እንትን ምንድነው እንደምንም ተረባርበን ይሄ የኢኮኖሚክ ብሎኬድ የሚደረግበትን ከዛም አልፎ ተርፎ ደግሞ ኢንቨስተሮች እንዲያውቁት ኢትዮጵያ አስተማማኝ ሀገር እንዳልሆነች ለነሱ ኢንቨስትመንት እና ኢትዮጵያ ማለት መንግስቱን አንቀበልም ተብሎ ማርሻል ነው የታወጀበት ሀገር ውስጥ አይንህ ያየ ገንዘብህን እዛ ውስጥ አንቨስት አታድርግ አስተማማኝ አይደለም አገሪቷ is like a volcano that is due to erupt any time የሚለውን privately ከኢትዮጵያ ውስጥ ኢንቨስትመንት እንዳይገባ የምናረግ ከሆነ ምኞታቸው ፍላጎታቸው ጭካኔያቸው ሳይቀር ሁሉ ለገንዘብ ሲባል ስለሆነ ወደዱም ጠሉም ይገንዘብ እየተቀነሰ እየደረቀ ሲመጣ ለውይይት ልክ ሳውዝ አፍሪካ መንግስት እንዳደረገው ከሌሎችም የፖለቲካ ኃይሎች ጋር ማንንም ሳይለይ ውጭ ያሉት ውስጥ ያሉት የታሰሩት ተፈተው አለም በታዛቢ በቆመበት ጠመንጃ ያዙት ካምፓቸው ተመልሰው ይሄ ጊዜ አዋጁ ተሽሮ ይሄን ንጻ የሆነ ጉባኤ ሊደረግ የሚችልበትን ሁኔታ ለማመቻቸት ትግሉ ኢትዮጵያኖች መሳተፍ ይኖርባቸዋል ባይነኝ ጌታዬ።
እንደ በጣም እናመሰግናለን አቶ ዮሴፍ ተፈሪ እንግዲህ በአጠቃላይ ስላለው ተጨባጭ ሁኔታ ተናግረዋል። ወደፊትም እንቀጥልበታለን። ቅድም ከላይ ከተጠቀሱት መካከል በአሁኑ ሰዓት ያው ብሔራዊ ውርደት ብሔራዊ ያዘን እያጠቃን ይገኛል። ባለፈው በኢሬቻ ሆን ተብሎ ያሁሉ ሰው እንዲያልቅ ተደርጓል። ይህንንም እንግዲህ ወደፊት እየጠበቅን መነሻው ምን እንደሆነ ወይም ደግሞ የናዳው ምክንያት ምን እንደሆነ እየጠበቅንም ቢሆንም ከዚህ በተረፈ ግን አሁን በሐዘን ለተኮራመተው ቁስሉ ለሚሰቃየው በቁሙ ለተቀበረው ህዝብ ያው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሕጋዊ ቅዱስ ሲኖዶስ ስር ያሉ በመሆኑ ዲያቆን ዮሴፍ ተፈሪ ስለዚህ መጽናናትን ለኢትዮጵያ ሕዝብ በምን መልክ ይገልጹታል?
አዎ እንግዲህ በእውነት የኛ ሐዘን መሯል የኢትዮጵያ ሕዝብ ሮሮ። በእውነት እንደው ለማነጻጸር የእስራኤል ልጆች ራብን ሸሽተው ዮሴፍን ተከትለው ግብጽ አገር ሄደው ዮሴፍን እማያቅ ፈርዖን ከተነሳ በኋላ የእስራኤል ልጆች በባርነት ለአራት መቶ ዓመት የተገዙበትን ታሪክ ማስታወስ ይገባናል። በእውነት እና የስቃዩ የሮሮ ጽዋው ሲሞላ ርብቃ ለቀሰች። እውነትስ አንተ ፈጣሪ አለህ ወይ? እውነትስ አለህ ወይ? ልጇን ረግጣ የወለደችውን ልጅ ረግጣ ጭቃ እንድታቦካ ስትገረፍ አንተ አለህ ወይ? ካለህስ ደግሞ ታያለህ ወይ? ይሄን ሁሉ ግፍ እንዴት ጨከንክ? እንዴት ዝም አልክ? ስትለው እግዚአብሔር ራራ ነው የሚለኝ የሚለው ቅዱስ መጽሐፉ። እግዚአብሔር ልቡ ራራ እና አዘነ፣ ፊቱን ወደ እስራኤል ሕዝብ አዞረ፣ ሙሴን ፍለጋ ወጣ። እግዚአብሔር ድዳውን መናገር የማይችለውን ና አለው። የሕዝቤ ስቃይ በዝቷል፣ ነፃ እንድታወጣ ልካለው አለው። ሙሴ እኔ ድዳ ነኝ፣ ምኑን አውቄ ነው? አንተ አይደለህም የምትናገረው እኔ ነኝ አለው። የእስራኤልን ነጻነት ያመጣ ፈጣሪ፣ አልፋ ኦሜጋ የምንለው ፈጣሪ፣ የትናንትናውን የሺህ ዓመቱንም እንደ ዛሬ የሚያይ አምላክ፣ እኛም መኖርህን እናውቃለን። ምን ነው ዝም አልከን? ምን ነው ፊትህን አታዞርም ወደኛ? እነዚህ ህፃናት ሲያልቁ እንደው ሞቱ ሁሉም እኩል ነው፣ የነሱ ግን የከፋ። አንደኛ ህፃናት መላእክት፣ ያንተ መላእክቶች ናቸው። በቆሻሻ ውስጥ የነሱ ነፍስ ይጮሃል ወደ አንተ፣ ሰራዊትን እንድትልክልን፣ ይሄን ቀይ ባህር የሚያሻግር ሰራዊት ላክልን። በቃን፣ ኢትዮጵያ ዘላለም እጆቿን ወደ አንተ ትዘረጋለች። የኢትዮጵያ ህዝብ በጨለማ ተደፍቶ የሚያለቅሰው እንባ ሳይሆን ደም ነው የሚያለቅሰው። ያንን ይልን፣ ጠብቀን፣ ሁልጊዜም አንተ የምትደርስልን። በቃት፣ ኢትዮጵያ አለቀላት፣ ከእንግዲህ ወዲህ የሚደርስላት የለም በተባለ ሰዓት ነው አሁንም ድረስልን የሰውን ኃይል አይተናል የኛንም ህሊና ፈትነዋል አንተን ካልያዘን የትም አንደርስምና አሻግረን የኤርትራን ባህር የእስራኤልን ልጅ ልጆችን ቀናን እንደወሰድክ እኛንም አድርሰን የኔ ጸሎት ይሄ ነው ለኢትዮጵያ ህዝብ ኖት ኮንግረስ ላይ ቆሞ መመስከሩ አይደለም ግን እግዚአብሔር ፍቱን ወደኛ እንዲያዞር በተለይ በነጻናት በቁሻሻው ውስጥ ፈጥሞ የሞቱት ጻናት ነፍስ እንዲጮህ እንደርብቃ እንዲጮህ እንዲያዝን ልቡ እንዲያዝን ወደኛ እንድመለስ የኔ ጌታ እቺን የኢትዮጵያ አገር የተፈጠረችውን እሱን ለማመስገን መሆኑን አውቆ የኛን ኃጢአት ሳይሆን የአባቶቻችንን ጻድቃን ታሪክ አስቦ ያድነን ከዚህ ከመቅሰፍት ከማዕበል ከዚህ ከእሳት ከዚህ ሀዘን የሌለው በጭከና የታደሰ ኃይል እግዚአብሔር ያድነን እና የኢትዮጵያን ምክታት መከታችሁ እሱ ራሱ ኃያል እግዚአብሔር ነውና አይዟችሁ ነው የምለው በቃ ይሄው ነው ያለኝ መልእክት
በድጋሚ ስለሰጡን ሰፊ ቃለ ምልልስ በአድማጮቻችን ስምና በዝግጅቱ ክፍል ስም በጣም እናመሰግናለን
Bye, and the moment to be your water.